مرت دیموکراسی یکیپیان اندنت دمس نو. فنوت دیموکراسی یکیپیان اندنت دمس. یکیپیان حزبایی آریوتای پارتی ایاپا ایت از گرچه میکرد یه ساتلایت سرچت نو. تنستلنی اندامن آمیشاتشو قرمچچاتشن زاری ربو تر اسرسوات کن خلتشاترم مستامتام رسناو فنوت دیموکراسی یکیپیان اندنت دمس و یکادو یم مسترال فون مدبینی پروگرام آهن ایجامرال
یه دنبیت ولی دانشگاهی تماری چه نبودن نه با اکراری یه اورمو آشن باری چه تعداد تماری خودتی سکون دلبات نارگیم بذار کیوری چقدر بچون سنتی یا همراه اوت داشت چه تعداد تو
ربو تررس را سوخت کن اندیشی اندم تو ارباز تاین کنات الله فاچاو
یه وقت داشت کیو سکوکان یانکا النبل استنچی
زیگیتا چنن به زینا انجمرالن به ماسکت تلم که فنوت دیموکراسی زیگیت ففل یک عربان وقتاوی حتتا نسمالن یه شم سنف اندون سای چرس اندون یوزف بمیلر از یک عربانو به ماسکت تلم که زیگ دم به فنوت دیموکراسی کربو یه نبرو اهونم وقتاوی هونو حتتا چن آسمتن جمع جمع ریو کفل زیگیتا چن یه تناک کال
ኢትዮጵያ የሚበላ ምግብ ዋጋ ውድ ከሆነባቸው የአፍሪካ ሀገራት ከቀዳሚዎቹ ተርታነች ተባለ። ከዚምባብዌ ቀጥላ ኢትዮጵያ በአፍሪካ ከፍተኛ የዋጋ ግሽበት ያለባት ሀገር እንደሆነች በጥናት ተረጋግጧል። የኢትዮጵያ የጥናት ውጤት እንደሚያመለክተው በዋጋ ግሽበት ምክንያትና መፍትሄ ላይ ያደረገው ጥናት ዛሬ ይፋ ሆኗል። አጠቃላይ የዋጋ ግሽበቱ 49.1 በመቶ ነው የተባለ ሲሆን የምግብ ዋጋ ምረት ከፍተኛውን ድርሻ ይዟል። በፖለቲካ ምስቅልቅልና በጭቆና እንዲሁም በአፈና በተረኞች የምትሰቃየው ኢትዮጵያ ዛሬም ህብረተሰቡ ከጎዳፍ ዋጋ ተወዶበት በበርካታ ችግር ውስጥ እንደሚገኝ ታውቋል። በአማራ እና ደቡብ አካባቢ ያለው የዋጋ ግሽበት ከሀገራዊ ምጣኔው ከፍ ያለ ነው ተብሏል። በተለይ በምግብ ዋጋ ንረቱ የምርት መጠን ከፍላጎት ጋር አለመመጣጠን አንዱ ምክንያት ነው ይላል ጥናቱ። ገበሬው ከሚያመርተው ምርት ከራስ ፍጆታ ተርፎት ለገበያ የሚያቀርበው በአማካይ ከ20 በመቶ አይበልጥም ተብሏል። ከሚመረተው በቆሎ 85 በመቶ ገበሬው ለዕለት ፍጆታው ያውለዋል። በሌላ በኩል ከሚመረተው ጤፍ ለገበያ ቀርቦ ከተማው የሚሸምተው 30 በመቶ ብቻ ነው ተብሏል። ማዳበሪያና በተለያየ የመሬት ግብርና ምን አገዛዙ ምርት ከኔ ልስጣችሁ በማለት የተለያየ አርሶ አደሩን ባለዳ አርጎ የከረመ ሲሆን ያንን በድርቅና አዳ ለመመለስ ሲል አርሶ አደሩ እህሉን ሙሉ በሙሉ ለገበያ ፍጆታ ያለ ሲሆን ቤተሰቡን ለራብ እና ለጥም እንዲያጋልጥ ተገደዋል። ኢትዮጵያ ከተና 7 በመቶ በላይ የዘይት ፍላጎቷን ከውጭ ደስታ እንደምትጠቀም ተረጋግጧል። ከፍላጎትና አቅርቦት አለመመጣጠን ባሻገር እሴት የማይጨምሩ ሌላ ካድሮችና ነን ደላሎች በገበያ ሰንሰለቱ በብዛት መሳተፍ አገዛዙ ተገቢውን ቁጥጥርና የእርምት እርምጃ ለመውሰድ ፈቃደኛ አለመሆን ብሎም የወንጀለኞች መሪታዋናይ በመሆን ህብረተሰቡን ለከፍተኛ ብዝበዛ መዳረግ ነው ተብሏል። በዚህ ምክንያት ምርት አምራቹ ከሚሸጥበት 88 በመቶ ዋጋው ከፍ ብሎ ሸማቹ ጋር እንዲደርስ መደግ አለመቻሉ ትልቅ ፈተና ሆኗል። ገበያውን ማዘመን የገበያ ምርታማነት ለመጨመር ትኩረት ሰጥቶ መስራት አስፈላጊ ሆኖ ቢገኝም በአገዛዙ በኩል ተግባራዊ ለማድረግ ፈቃደኛ አለመሆኑ ታውቋል። በተጨማሪም የተቋማት አደረጃጀትና አሰራርን በመፈተሽ ተገቢውንና መልክ ያጣውን የገበያ ስርዓት ማስተካከል የመንግስት የቤት ስራ ሲሆን ቸላ በማለት የረበውን ለህብረተሰቡ በመስጠት በራብና በሰቃቃ ውስጥ የሚገኘው የኢትዮጵያን ህዝብ ለማድመጥ ፈቃደኛ አለመሆኑን ለማረጋገጥ ተችሏል። ጨፋ፣ አረቢትና ማጀቴ መገንጠያ አካባቢዎች ላይ ከፍተኛ ጦርነት እየተካሄደ መሆኑ ተገለጸ። በሸዋና የኦሮሞ ብሔረሰብ ዞን ጊሌ ጥሙጋ ወረዳ አዋሳኝ አካባቢዎች ላይ የኦነግ ታጣቂዎች የሚፈጽሙት ጥቃት አሁንም እንደቀጠለ ነው ተብሏል። ዛሬ ከሰዓት አካባቢ ላይ ቦረናና ጨረርቲ፣ ጨፋ፣ ሮቢትና ማጀቴ መገንጠያ አካባቢ ላይ ከፍተኛ ውጊያ እየተካሄደ መሆኑን የአካባቢው ነዋሪዎች ገልጸዋል። በተለይም ታጣቂዎቹ መከላከያ ሰራዊትና ልዩ ኃይሉ ጥቃት ወደ ተፈጸመባቸው አካባቢዎች በሚንቀሳቀሱበት ወቅት አናሳልፍም በሚል በከባድ መሳሪያ የታገዘ ተኩስ መክፈታቸውን ነው ነዋሪዎቹ የገለጹት። ከሸዋሮቢት እስከ ሰንበቴ ያለው አካባቢ ላይ ጦርነት መቆሙንና ትናንት ማምሻውን ሱጥ የምትባል ከተማ ውስጥ ገብተው 27 የሚጠጉ ቤቶችን እንዳወደሙ ታውቋል። አሁን ላይ አጣየን ጨምሮ ጥቃት ከደረሰባቸው አካባቢዎች የሸሹ ነዋሪዎቹ በአሁኑ ሰዓት በከፍተኛ ችግር ውስጥ ናቸው ተብሏል። ነዋሪዎቹ በመሃል ሜዳ፣ በካራ አለጎማ፣ በርግቢ፣ በበረድ ውሃ እንደሚገኙና ከፍተኛ የሰብአዊ ድጋፍ እንደሚያስፈልጋቸው ተገልጿል። ሸዋሮቢት ከተማ ያለፉትን ቀናት በአሸባሪው ኦነግ አማካይነት እየተፈጸመ ያለውን ጥቃት አሳሳቢ ደረጃ ላይ መድረሱ ተገለጸ። ጥቃት አድራሾቹ በተደራጀ መልክ የሚንቀሳቀሱና ግዙፍ የጦር መሳሪያዎችን የታጠቁ መሆናቸውን ነዋሪዎቹ ተናግረዋል። በከተማዋ በአሁን ሰዓት አንጻራዊ መረጋጋት ያለና የተኩስ ልውውጥም የተገታ ቢመስልም ጥቃት አድራሾቹ አመቺ ጊዜ ጠብቀው ማጥቃት እንደማያቆሙ ተገልጸዋል። ይህ ጦርነት የተከፈተው ከወያኔ ጋር የተደረገውን ስምምነት የሚመስል ቅዠት ራያና ወልቃይትን ለትግራይ የሚለውን መመሪያ ለመተግበር በማሰብ እንደሆነም የውስጥ ምንጮች ይገልጸዋል። ከልዩ ዞን እስከ ሙሉ ሸዋ ድረስ ጦርነት ተከፍቷል። የመጣው የመከላከያ ጦርም ከኦሮሞ ሰራዊት ጋር በመቀላቀል የአማራ ልዩ ኃይል ማለትም በላይ ብርጌድን ገጥሟል። ህዝቡ ዝምታን ከመምረጥ ታሪካዊ ስህተት እንዲቆጠብ ማሳሰቢያ ተሰጥቷል። በአሁን ሰዓት በላይ ብርጌድና ፋኖ ነው እየተዋደቀ ያለ። ስለዚህ መላው የአማራ ህዝብ ከሸዋ ጎን እንዲሰለፍና አካባቢውን እንዲጠብቅ ፋኖዎቹ ከሸዋ ግንባር በፍኖተ በኩል ጥሪ አስተላልፈዋል። አክለውም ትግሉ በብልሃትና በብስለት እንዲመራ ይሁን፣ ያጣየን የወረራ ሴራ ህዝቡ ከቤተ ክርስቲያን ላይ ትኩረት አንስቶ እንደ ሙስሊሙ መጅሊስ በግርግር መሃል ለመፈጸም እንዲያመቻቸው ስለሆነ መሸወድ እንደማይገባና ከሃይማኖት በላይ ምንም ስለሌለ ትኩረታችሁን እንዳትቀይሩ የሚል ማሳሰቢያ ማክለዋል። ብረት ለታጠቁት ክንደ ነበልባሉ ደሙን ይመልሷል። አካባቢያችሁን እየጠበቃችሁ ትኩረት፣ 5 ኪሎ አባቶቻችን ቤተ መንግስት መግባትን አቅዳችሁ ታገሉ። ድሮም ፈሪ አድብቶ እንጂ የሚያጠቃ ፊት ለፊት አቅም የለውም ያሉት የአይንማኞች ትናንት አኩርታችሁናልና ዛሬም በእናንተ እንኮራለን ብለዋል። የሸዋሮቢት ከተማ አስተዳደር በአካባቢው በተነሳው ግጭት ምክንያት የሰዓት እላፊ ገደብ መጣሉንም ለማወቅ ችለናል። የኦህዴድ ኃይሎች ወጣቶች ከጎጃም መስመር ወደ አዲስ አበባ እንዳይገቡ መከልከላቸውን ቀጥለዋል። እዚያ ሄደው ጦርነት ያነሱብናል ወይም ደግሞ አራጁን ኦነግን ይገጥሙብናል ብለው ስጋት ስለደቀነባቸው በጎጃም መስመር አባይ በረሃ ላይ ወጣ እንዳልን ጓጥዮን ላይ በመቆም ጠቅላላ ወጣቱ ወደ አዲስ አበባ እንዳያልፍ ሲከለክሉ መሰንበታቸው ታውቋል። ከማራ ወደ አዲስ አበባ በሚያስገባው የጎጃም መስመር አሁንም ድረስ በርካታ ወጣቶች ወደ አዲስ አበባ እንዳይገቡ በጸረ ህዝብ ኃይሎች እየተመለሱ ነው። ዳርሶ ወረዳ ጓጥዮን ከተማ መግቢያ ላይ ባለ ኬላ በሚደረግ ፍተሻ ወጣቶች ወደ መጣችሁበት ተመለሱ እንደሚባሉ ተነግሯል። በተለይም ከጎጃምና ከጎንደር የሚመጡ መንገደኞች በቦታው ከአንድ ሰዓት በላይ ለፍተሻ የሚቆሙ ሲሆን የአማራ የነዋሪነት መታወቂያ የያዙ በርካታ ወጣቶች ወደ መጡበት እንዲመለሱ ተደርጓል። ይህን የሚያደርጉት ኬላው ላይ የሚገኙ አፍረቅራቂ መለዮ የለበሱ የወደድ የጸጥታ ኃይሎች መሆናቸው ታውቋል። እነዚህ ጨፍጫፊዎች ከአማራ ወደ አዲስ አበባ የሚጓዙ ወጣቶች ለምን ወደ አዲስ አበባ መግባት እንደተከለከሉ ሲጠይቁ መልስ እንደሌላቸው ገልጸዋል። ወጣቶቹ ወደ አዲስ አበባ መግባት አትችሉም የሚል አጭር ትዕዛዝ በማስተላለፍ የአዲስ አበባ የስራ የመታወቂያ የያዙ ወጣቶችን ጭምር ወደ መጡበት እንዲመለሱ አድርገዋል። አዲስም በቦታው በተገኘበት ሰዓትም ከሁለት መኪኖች 36 እንዲሁም 12 በድምሩ 48 ወጣቶች ወደ መጡበት እንዲመለሱ መደረጋቸው ታውቋል። የአማራ ወጣቶች ማህበር ወቅታዊ ጉዳዩን አስመልክቶ መልእክት አስተላለፈ። በሸዋ ጣየና አካባቢው ማለትም ጃሃ ሸዋሮቢትና አካባቢው በአማራ ልዩ ኃይል ላይ ሆነ ተብሎ በተከናነበረ መልኩ ጥቃት ተፈጽሟል። በዚህም ከፍተኛ ቁጣ ተሰምቷል ብለዋል። በጫካው የወነግ ቡችሎችና በመንግስታዊው የወነግ ኃይሎች በተከናነበረ ሲራ የአማራ ልዩ ኃይል መሳሪያ እንደጣለ ካስደረጉ በኋላ በተናደበ መልኩ ጥቃቱ ተፈጽሟል። በጥቃቱ የተወሰነ የልዩ ኃይል አባላትም ተሰውቷል። ይህ ሆኖ ያለ ጥቃቱን ወደ ህዝብ አዝሮ በእጃዙር ከከፍተኛ እስከ ዝቅተኛ አገዛዙ ካድሮች የሚደገፈው የወነግ ኃይል በህዝብና በጸጥታ አካላት እንዲሁም ፋኖ ላይ እያደረሰ ያለውን ጥቃት አራተኛ ቀኑን እንዲያስቆጠር ተደርጓል። ይህ ጥቃት የሸዋ አማራን ብሎም መላ አማራን ህዝብ እረፍት ለመንሳት የተሰራ ያለ ከዚህ ቀደም ታቅዶ በመዋቅር በሰፊው ሴራ ሲሰራ የነበረ አማራን የማጥፋት በተስፋፊ ወነግ ከፍተኛ ባለስልጣናት እየተደገፈ ላለፉት አምስት ዓመታት የቀጠለ በችግር ለችግር እየተደራረበ ሰላም መንሳቱ በኢኮኖሚ ማዳከሙንም ተያይዞታል። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመውን ክህደት እጅግ አስነዋሪ ተግባር ጋር ተያይዞ የተፈጠረ ታላቅ ሀገራዊ አጀንዳ ለማስቀየስ ሌላ የአጀንዳ ማስቀየሪያ ማጥቂያ እንደሆነም ታውቋል። ይህ የአገዛዙ እንዝላልነትና የአማራን ህዝብ የማዳከም ተግባር በከፍተኛ የመንግስት ባለስልጣናት ጭምር እየተደገፈ መሆኑን ተረድተን መላው አማራ ህዝብ ከወንድሞቻችሁ ከአማራ ልዩ ኃይል ጎን በመቆም አገዛዙን ከነግብረ አበሮች መዋጋት እንደሚገባና ከአማራ ፋኖ ጎን በመቆም አስፈላጊውን ድጋፍ እንድታደርጉ እየጠየቅን የአማራ ወጣቶች ማህበር ከወንድሞቻችን ጎን የቆምን ጉዳታችሁ ጉዳታችን መሆኑን እንገልጻለን ሲሉም መልእክታቸውን ቋጭተዋል። ለሰዓቱ የነበረን ዜና በዚህ አበቃ።
የረቡዕ ጥር 17 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። የሹም ሰነፍ አንዱን ሳይጨርስ አንዱን ይወዝፍ። አሸን ክታብ ማጠየቂያን ዘርዝረው በደም የተበከለ እጃቸውን እንደ ባዘቶ ሊያጠሩ ቢታጠቡ፣ ወንጀላቸውን ድርቅ ብለው ቢክዱ፣ ጥፋታቸው በታሪክ አደባባይ ላይ ለማዓት ጨንገር ውሎ አድሮ የሚዳርጋቸው ይሆናል። አይኔን ግንባር ያርገው ወገን ሲፈጅ፣ ሕፃናት ሳይቀር ሲታረዱ፣ ካህናት ሲገደሉ፣ ሴቶች ተደፍረው ሲገደሉ አልሰማሁም አላየሁም የሚሉ ከቅጣታቸው ውሎ አድሮ አያመልጡም። የግፍን ትዕዛዝ የሚያዙ የሚጽፉ፣ ያብየን ጥፋት በሚየልክክ አይነት ከተጠያቂነት የሚያመልጡ አይሆንም። ጊዜ ወስዶም ቢሆን ህዝብ ሂሳብ ያወራረዳል። የተገነቡ ጣዖቶችን ያፈርሳል፣ ሐውልቶችን ይልዳል፣ የጎደፈውን ያስተካክላል፣ ይፋረዳል። ነፍሰ ገዳይ ደልቶት ሁሉም ቦርጮ ሊኖር አይችልም። ህዝብ ሂሳብ ያወራረዳል። ሐሳዊ መሲሆችም በሂደት ይጋለጣሉ። ያስተማራቸውን ህዝብ የካዱትም የተማሩት ይጠፋባቸዋል። በዘመነ ኮሎኔል በዘመነ ዘረኛ አበሽኛው ፍርሃት ቤት ሆኖልን ያመንጫም እንጀራ አገርን አስረከብን ሞተን ሞት ስንፈራ የሚል ሆኗል። ቤትን ለማፍረስ መሰረቱንና ምሰሶውን ማፍረሱ ይበጃል። ቤተሰብንም ለማፍረስ አንድ ያደረጋቸውን ፍቅርና መግባባት መሸርሸር ፍቱን መንገድ መሆኑ ከተነገረ ቆይቷል። አጠር አድርገው ሲያቀርቡትም ከፋፍለ ግዛ በሚል ፖለቲካ የሚገልጹት ይሆናል። ኢትዮጵያን ለመገጣጠል የተነሱ የባንዳ ዝርያዎች ከአድዋ እስከ ወለጋ ዋና ትኩረታቸው ኢትዮጵያ የሚያደርጋትን በደም የተለሰነ የጋራ ታሪኳን መካድ መሻር ነው። ሻቢያ ኤርትራ ኢትዮጵያ ቀኝ ግዛት ናት ብሎ ሊያሳምን ልቦለድ ታሪክ ከጻፈው በባሰ ኦነግ ኢትዮጵያዊ አይደለንም ቀኝ ተገዥ ባዕዳንን ብሎ ሊያሳምን ሲዳክር ብዙ አሳፋሪ ነገሮችን ሀቅ ብሎም አቅርቧል። ቀይ ሽብር በትግሬና አማራ ምሁሮች በኦሮሞዎች ላይ የተካሄደ ወንጀል ነው ሲል ሳፍርም ጽፏል። አንኖሌን ወልዷል። ፈረስና የቀንድ ከብትን ምኒልክ ዘረፈን የሚለውንም ለአማራ ተቆረቆርክ ሊል አንዴ ከጅሎት የነበረው አንዳርጋቸው ጽጌም አስተጋብቶታል። አዲስ አበባ የኦሮሞ ሀብት ናት። ስሟም ፊንፊኔ ነው። ሌሎች ለቀዋት ይውጡም ዛሬ የነ አበበችም ሽመልስ አብዲሳም ቀረርቶ ነው። አረምነን ልፈፋን መለስ ዜናዊ ለሊቢያ ጋዳፊ የዘፈነለት ነበር። የሸዋ ተራማጅ የለውም። ትግራይን በድለዋልና መፍትሄው መገንጠል ነው። የአማራ ድሃም ሆነ ለማኝ ከስርዓቱ ተረፍ መረፍ እያገኘ የጭቆናው አገዛዝ ተጠቃሚ ነው። ትግላችን ጸረ አማራ ነው ብሎ የጮኸ የለፈፈውም ወያኔ ነበር። ዛሬም ከዚህ ውድቅ አቋሙ ነቅነቅ አላለም። ጥጋብ ደግሞ ሲጨመርበት አይን የመንኮታኮት አደጋን ማየት ይሳነዋል። ህዝብን ባፈተታቸው ሊጫወቱበት የሚችሉም ይመስላቸዋል። ወያኔ አበደ ሊባል በሚችል ደረጃ ወደ ስልጣኑ ሲመለስ ይታየዋል። ጉዳት ደርሶበታልና አፈር ልሶ ቆስሉን አክሞ አገግሞ ሊነሳብን እቅዳለው። ባዳኖቹም በዚህ እቅዱ ተባባሪ ሆነው ተሰልፈዋል። የተባበሩት አረብ ኤሚሬት አልን አሜሪካ፣ እንግሊዝ፣ ጀርመን፣ ኖርዌይ፣ ፈረንሳይ ከወያኔ ጎን ናቸው። በሩሲያ ላይ በሚረባረቡበት አይነት በኢትዮጵያም ላይ አድመዋል። ማክሰኞ በአዲስ አበባ የአሜሪካና የአውሮፓ ሀገሮች ተሰብስበው ይመክራሉ። ዜና መለዋወጥ ብቻም ሳይሆን ሴራም መወጠን አለበት። ሁሉም በጸረ ኢትዮጵያነት ሲሰምሩ ኢትዮጵያዊ በማለቱ በኢሃፓ ላይ ያብራሉ፣ አፍራሽ እርምጃዎችን ይነጋገራሉ። በየሀገራቸው ያሉትን ስደተኞች ሰልለው ያገኙትን መረጃ ይቀባበላሉ። ይህን በተመለከተ በሕዝብ ጎራ በኩል በቂ ግንዛቤም ሆነ ጥንቃቄ የለም። የእጅ ስልክ ሞባይል የተባለው መገልገያ ተጠልፎ ምስጢርን የሚያጋልጥ ብቻ ሳይሆን ደዋዩ የት ቦታ እንዳለም ሊያውቁ ያስችላቸዋል። የኩርዶቹ መሪ ኦቻላን ናይሮቢ መሆኑን ደርሰውበት ለኬንያም ገዢዎች ጉቦ ሰጥተው ጠልፈውት ቱርኪያ ምድር ወስደው ለዕድሜ ልክ እስራት የዳረጉት መጠንቀቅን ረስቶ በእጅ ስልኩ ሲጠቀም አሜሪካ ጠልፎ መረጃውን ለቱርኪያ በመስጠቱ ነው። የአዲስ አበባው አገዛዝ በአቅሙ ውድ የሆነውን የእስራኤል የጠለፋ መገልገያ ፔጋሰስ ገዝቶ እንደሚጠቀምበት የግንቦት ሰባት አመራርን የአመራር ሚስጥር ስብሰባ ጠልፎ ግብጽ ስለሰጠቻቸው እርዳታ ያወሩትን በአደባባይ ሲያወጣ ግልጽ አድርጎታል። ፋኖ ሆነ ማንም ጸረ ወያኔ ጸረ አገዛዙ ኃይል ምስጢሩን ገላ ሰዶ በእጅ ስልክ ሲያወራ ከተገኘ ያዙኝ ልመና እንጂ ሌላም ሊሆን አይችልም። ኢትዮጵያን ለማጥቃት ታሪኳን መበረዝ መካድ፣ አብዛኛው ሕዝቧ የሚከተለውንና የሚያስተሳስረውን ሃይማኖቷን ማጥቃት፣ ብዙዎቹ በጋራ የሚናገሩትን ቋንቋ ማፈራረስ፣ ማርከስ፣ ሰንደቅ ዓላማዋን ማቆሸሽ መቀየር ያስፈልጋቸዋል። ወያኔ በተቻለው የሚያደርገውን አድርጓል። ቡትቶ ጨርቁን በሰንደቃችን ላይ ለጥፏል። አማርኛን አስቸልችሎ ጉራማይሌ ንግግርን ሊያሰፍንም ጥሯል። ኦነግና የኮሎኔሉ አገዛዝ ሰንደቅ ዓላማዋን ማውለብለብ ወንጀል ነው፣ ምኒልክ ቴዎድሮስን ማሞገስ ወንጀል ነው ብለው በየትምህርት ቤቱ ጥቂቶች ባንዲራ ያሉትን የኦነግ አርማ ስቀሉ፣ መዝሙሩን ዘምሩ ወዘተ ከማለታቸው ባሻገር በሃይማኖቱ መስክ ተዋህዶን ሊያዳክሙ ሌላን ሃይማኖት ሊያገኑ ሲጥሩ ካህናትን ሲገድሉና ቤተ ክርስቲያናትን ሲያቃጥሉም ታዝበናቸዋል። የለየላቸው ዘረኛ ቄሶችን ተጠቅመው ሲኖዶስን በክልልና ብሔር ሊከፋፍሉ በሰሞኑ የጣሩት አይነታ ማስረጃ ነው። ህዝብ ታግሎ ይህን ካልቀለበሰ ሃይማኖቱን የዘመኑ ሙሶሎኒ ሲያጠፋ ዝም ብሎ እንደተቀበለም ይቆጠራል። አንዳንድ ጳጳሶች ከወዲሁ ሲኖዶሱን መሰንጠቅ ኃጢያትና ውጉስ ከማአሪዮስ ድርጊት መሆኑን ገልጸው እንብኝ ብለዋል። ይህ ሊመሰገን የሚገባው ነው። አቡነ ሳዊሮስ የተባለው ግለሰብ አቡነ ዲያብሎስ ነው። የባለምንጫው አውሬ አዳናቂ ጠባብና ዘረኛ እንኳን ጳጳስ ሊሆን ቆቡንም በፈቱበት ተገቢ ነበር። የብሔር ሲኖዶስ በአላማቸው ከይሲና ጸረ ተዋህዶ ጸረ ሲኖዶስና አፍራሽ መሆኑን ይህን ዘረኛ አውሬ ጳጳስ ብለው በመሾማቸው ግልጽ አድርገውታል። ይህን ድርጊታቸውን አምሮ መቃወም የህዝብ አይለጉት አኬትና ግዴታ ነው። ዘረኝነት በጋራ ትግላችን ይውደም። ኢትዮጵያ ትፈርስም፣ ኢትዮጵያዊነትም አይጠፋም።
ሃይማኖት የግል አገር ግን የጋራ ነው። የኦዲፖል ኮሎኒያል ሁለቱንም ክዷል፣ አደባልቋል። ሃይማኖቱን ከፖለቲካው አጣምሮ ሊያሰፍድ ይፍጨረጨራል። አገር የጋራ መሆኗንም ተጻሮ ኬንያ ኦሮሚያ በሚል ሊተካም ይንደፋደፋል። ተፋፍሞ ያለው ጸረ ተዋህዶ ዘመቻ ሆነ የሀገር ሃይማኖቶችን ለማዳከም የሚደረገው ሁሉ አላማቸውን የሚያጋልጥ ነው። ፍልስፍና ብሎ ያመጣው የብልጽግና ወንጌል ደግሞ የራሱ ሃይማኖት አቋም መሆኑን ቀደም ብለን አጋልጠናል። የብልጽግና ወንጌል ይዘቱ መሪው ከፈጣሪ ጋር የሚያገናኝ ብቸኛ ድልድይ ነው የሚል ሲሆን፣ ምዕመናንም መሪውን በመከተል የአምላካቸው ታማኝ አገልጋይ ይሆናሉ ይላል። ሁሉም ነገር በመሪው ወኩልና ምልጃ የሚገኝ ነው። እኔ አሻግራችኋለሁ ብሎ የለፈፈው ኮሎኔል ይህ ፍጹምነት ተስማምቶታል። ወደ ጽድቅ አሸጋጋሪ ብቸኛ ሰው በመባሉ በብልጽግና ወንጌል መሰረት መሪውን መተቸት ሆነ መቃወም ኃጢአት ነው፣ ለገሃነም የሚያሳጭ። ይህንን ነው ሹሙ ሊጭንብን ወስኖ የተነሳው። በሃይማኖትና ብሔረሰብ መሰረትም ሁሉም ሹመት እየተካሄደ መሆኑን ታዝበናል። نفس አባቶቹ አሜሪካኖችም በአዲስ አበባ የሾሙት አምባሳደራቸው የኮሎኔሉን ሃይማኖት የሚጋራ በመሆኑ አልፎ አልፎ አብረው እንደሚጸልዩም ተናግሯል። ይበንዲ እንዳለ በሌላ በኩል ደግሞ ለዘመናት ሲፈታተሩን የቆዩት አረብ አገሮች ኢትዮጵያን ለመቆጣጠርና ለማፍረስ ረጅም እቅዳቸውን በአዲስ ቀጥረኞች አማካኝነት አጥቷጥፈዋል። ከዚህ ቀደም በሶማሊያ አልሽባብ በኩል በተለይ በባሌ የሳውዲ ሳላፊስት አክራሪ አቋም ሊስፋፋ ሲጠርታይቷል። ወሃቢዝምና ሳላፊዝም ከምናውቀው የእስልምና ሃይማኖት የተለየ የአልቃይዳና አይሲስ ጽንፈኞች መሰረት እንደሆነም ይታወቃል። በኢትዮጵያ የዚህ ጽንፍ አቋም አራማጆች እነ ባለምንጮቹ ሲሆኑ ይህ የሹሙ አጋር ሆኖ ኢትዮጵያ የገባው ግለሰብ በቀጥታ የቃታር ቀጥረኛ ሆኖና ብዙ ገንዘብም ተሰጥቶት የመገናኛ ተቋም ኦኤምኤን የመሰረተ ሲሆን ገንዘብ በመርጨትም ቀሮ ብሎ ዱርዮችን ቀጥሮ ለጸረ ተዋህዶ ድርጅቶች መሳሪያ አድርጓቸዋል። ክርስቲያንና እስላሙን ለማጣላትና በሃይማኖት የተነሳ አልቂት ለማምጣት ብዙ የጣሩ ቢሆንም ክርስቲያኑም ሙስሊሙም ኢትዮጵያዊነትን አስቀድሞ ሰለባ አልሆነላቸው ብሎ ቆይቷል። በሃይማኖት ሽፋን ከሚያደርጉት ጥቃት በስተጀርባ ግብጽን በአባይ ጉዳይ የደገፉት አረቦች በአባይ ጉዳይ ኢትዮጵያን ማደባየት ማሽመድመድ የሚለው እቅዳቸውን ከግብ ለማድረስ እየጣሩ መሆናቸውንም ማየት ይቻላል። ዘረኛው ኮሎኔል በአባይ ጉዳይ የኢትዮጵያን ሉዓላዊነት ለባዕዳን ማስረከቡ ደግሞ ሚስጥር አይደለም። ግንቦት ሰባት የተባለውን ቡድን በገንዘብ የረዳቸው ግብጽ ደግሞ ከኦነግና ቀሮች በጥብጥ በስተጀርባ መቆማን ምንም አያጠራጥርም። እንቢት ብላ እንጂ ኢህአፓንም ወጥመድ ወልታስገባ ስትጥር አመታት አልፈዋታል። ኢህአፓ ከተመሰረተበት ጊዜ ጀምሮ አገር የጋራ ነው፣ ሃይማኖት የግል ነው የሚለውን መርሆ ሲከተል ቆየ ነው። አንዳንድ መሐይሞች ኢህአፓ ጸረ ሃይማኖት ነበር ሊሉ ቢሞክሩም ድርጅቱ በእምነትና ሃይማኖት ጉዳይ ጣልቃ ገብቶ እንደማያውቅ ታሪክ ይመሰክራል። ደርግ በተዋህዶ ሃይማኖትና በሙስሊሞች ላይ ግድያ ሲፈጽምና ጥቃት ሲያደርስ ግን ድርጅቱ ተከላክሏል። በአደባባይ ኢየሱስ ሆነ አንዋር መስጊድ የተፈጸመውን ሁሉ በጥብቅ አውግዟል። በትግል ሜዳ በነበረበት ገዳማትን በሚያስፈልጋቸውና ደርጉ በከለከላቸው ቁሳቁስ ረድቷል። ህጋዊ ሲኖዶሱን የደገፈ ሲሆን ሲኖዶሱ ተቀላቀለ የተባለው የዘረኞቹ የጸረ ተዋህዶ ካህዲዎችና የኢሰፓ ካድሬዎች ተንኮል መሆኑንም በጊዜው አጋልጧል። ውሻ ካልቀበጠ ጅብ አይበላውም በሚልም አትደባለቁ ያጠፋችኋል ያልነውን ሰሚ ስለጠፋ የውያሌው ሹም አቡኑንና ሲኖዶሱን የበላይነት ይዞ ተዋህዶን ሊያስጠቃና በትግል ላይ እሳት አደጋን ሚናን ሊጫወት ማየትም ተገደናል። በዚህ ሂደት ለሹሞቹ ለዘረኞቹ ተባባሪ ሆነው የተገኙትንና ህጋዊ ሲኖዶሱን የሻጠሩትን ህዝብ መርሳት የለበትም፣ ጊዜ ሲበጣ ሊፈረዳቸው ይገባልና። ትላንት ለዘረኞች አሳልፈው የሰጡን ዛሬ ገልበጥ ብለው ተመልሰው ለህዝብ ተቆርቋሪ መስለው ገንዘብ አዋጡ ብለው ከሹሙ አብረው ሊዘርፉን ሲቃጡም ሰለባ መሆን ጅሎች ያስብለናል እንጂ ምንም ለሀገርም ለህዝብም አንጠቅም። በመላ አፍሪካ አገሮችን ለቻይና ከሸጡት ከሃዲ መሪዎች አንደኞቹ በአራት ኪሎ ያሉት ናቸው። ለአረቦች አገርን የሚሸጡት ሲባልም ዝርዝሩን ይመራሉ። ሳውዲ አረቢያ ነጋጠባ ኢትዮጵያውያን ስደተኞችና ፈራተኞችን ስትበድልና ስታዋርድ ተባባሪዎች ሆነው ባጅተዋል። ሰልፋቸው ግን አሁንም ከሳውዲና ኢሚሬትስ ጋር ነው። ለገንዘብ ሲሉ አገርና ህዝብን ያዋረዱ ናቸው። ወዳጃቸው ጅቡቲ ይኸው አለቁጥጥር ድሬዳዋን የወረርሽኝ በሽታ ተጠቂ አድርጋለች። ቻይና በአገሯ ያሉትን ኢትዮጵያውያንና አፍሪካውያን በአስከፊ ዘረኝነት ስታጠቃ ምንም አጸፋ መልስ አልተሰጣትም። ውርደት በያቅጣጫው፣ ጥቃት በዚህም በዚያም። ለዚህ ሁሉና ነገ ወረርሽኙ ለሚገድለው ህዝብ ተጠያቂ ዘረኛው አገዛዝ ነው። ተጠያቂው ሹሙና አጋሮቹ ናቸው። የህዝብን መጠለያ እያፈረሱ ለአደጋና ለከፋ በሽታ አጋላጮቹ እነታከለው ማናቸው። ዘረኞቹ የነገሮች ውል ከጠፋቸው ውሎ አድሯል። ዛሬ ተለየላቸው ዘረኞችና ቀጥረኞች በስተቀር ሹሙና ጓደኞቹ ደቂ መሆናቸውን ያላወቀ የለም። የሰዎቹ ዶክተርነት የእውቀት ሳይሆን የድድብና መሆን አለበት መባሉ ስህተት አይደለም። ከቀን ወደ ቀን እስስታዊ ጉዞና አገዛዝ አገርን ከቀውስ ጨለማ የማያወጣ ሳይሆን ችግርን አባባሽ ብቻ ነው። ወደ ደላዎቹ ተመቻቸው እንጂ አንድ ዶሮ 350 ብር የሚሸጥበት አገር የሚኖረው የሚራበው ሰፊውስ ተስቃይና መከራ ቅንጣትም አልተገላገለም። በ700 ሚሊዮን ብር ለኦሮሚያ ፖሊስ ጽፈት ቤት ህንጻ ይሰራሉ እንጂ ለበሽታና ረሃብ የተጋለጠውን ህዝብና ህፃናት ቅንጣትም አይረዱም። ለመሆኑ የኦሮሚያ ፖሊስ ብሎ ትልቅ ህንጻ በአዲስ አበባ ለመገንባት መነሳትስ ምን ይባላል? የፊንፊኔ ዋዜማ ቀንድ ያልፍም አገዛዙ ጭፍን ዘረኛና ጸረ ኢትዮጵያ ከመሆን ቅንጣትም አልተቀየረም። አገር አድን ትግሉ የሚመለከተው ህዝብ በጊዜ ነቅቶ አምሮ ሊታገላቸው ሲገባ በቅጥረኛ ወናባጆች እየተደናገረ ሰለባ መሆን መቀጠሉን ማቆም ይገባዋል። ለአማራው ቆመናል የሚሉ አስመሳይ ቡድኖች በአማራው ላይ መቆማቸውን ማቆም አለባቸው። ባስቸኳይ በኢህአፓ ላይ መዝመት ዋና ስራ የሆነባቸው የዘረኞች ገደል ማሚቴዎችም ከኩይ ስምሪታቸው እንዲርቁ እናሳስባቸዋለን። ለዘመናት አብሮ በሰላም ኖሮ አገሩን የጠበቀው ህዝብም በሃይማኖት መሰረት ሳይከፋፈል በአንድነት ሆኖ አገሩን መጠበቅ አለበት። ድል ለኢትዮጵያዊነት። የጋራ አገራችንን በጋራ ትግል እንታደግ። ዘረኞች እናጽም።
ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓደማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምጽ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልም በሚል የጥፋት ተልእኮውን ከቤተ መንግስት እንዳደረሰው ሁሉ ኢሃፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢሃፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ጠጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢሃፓና ሌሎችም ተቃውሞ አሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢሃፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አስተማራ። መጣህ ተጻፉ። ተጠቂውና ሰለባ የሆነው ኢሃፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ ፍቅረ ስላሴ ሌሎችም የሚከተሉ ይኖራሉ ወንጀላቸውን እየካዱና ኢሃፓን እየወነጀሉ መጽሐፍ እንዲያስተሙና እንዲያስተራጩ እድል ተሰጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢሃፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ በአዳንም ዘንድ ሲያስተጋቡ ቆይተዋል። ኢሃፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወሙ በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢሃፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢሃፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይን አውጣ ውሸት ያስታውሷል። ኢሃፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሃፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሃፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷ ከጥፋት አዳንን ምስጋና ይገባናል ሲል ጸረ ሕዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው። በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይንካምፍ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቆሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጻፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይደረጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልቦለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልቦለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ የቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍቸው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢህአፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን የሚከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላሰራጨው የጠባብ ብሔረተኝነትና የግንጠላ መርዝ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና አጋለጠ፣ የትግራይ ገዢና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ይስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ከጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳስም ተጠቅሶ የሚታለፍ ሊሆን ይችላል፣ ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ.ም ፈራረሰ የሚለው ጽሑፍ ብቻ ሳይሆን ከ1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢህአፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነ ጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው እነ ጋይም፣ ለማ፣ ጸጋዬ፣ ወንዱ ሲራክ ደስታ፣ ኢዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን 1972 ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልንማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ልንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንታቸው። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሀቅን ወደኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገብላል። አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን ያፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸው ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በተሳኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያፓ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወም የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት በአፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንስተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባቲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃው አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ህግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊካምፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደጋግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጭ ደርግን ሳይሆን ሰለባውን ኢህአፓና ሕዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የአገራችን ሰው። ድርጅት በአንድ በኩል እንዳጸደ ሕፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚ አግኝቶ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃላማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢህአፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢህአፓ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱን አክብሯል። ሐሰት ለካሃዲዎች፣ ይብላኝ ለአንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደ እየቀፈፈው ነውና ግፍ የበዛበት ሕዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም አመት ለህቡ አሰራርና በጠረ ሕዝቦች ላይ እርምጃ መውሰድን በተመለከተ የኢህአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከት ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢህአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው አመታት ካፋለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ይሃፋ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢሃፋም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሀቆች እንዲታወሱም አይፈልግም። ለካፒታሊዮስ ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ትራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢህአፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማዕዘምን አስሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደንቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታቀፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተቸንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነው ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና የአሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው፣ ተክቶ ግዳጅን መረከብ እንጂ። ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ከአሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በእዮት ተፋጭቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርትያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርትያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረትነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾትን በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባ ጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ገባች። ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለም። ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢህአፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢህአፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢህአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻቢያ ቅኝ ግዛት ነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢህአፓ መቀበል አልተቻለውም። አረብነን ማለት እንደወያኔም አልተዋጠለትም። በመሆኑም ቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ህዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ ሀገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግስት ደርሶ ለህዝብ ጸጋ ሳይሆን መርገም በሆነ ነበር።
Yemdir fikir bitirar, yemdir.